ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 26 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
የዚህ ምሽት አስተናጋጆቻችሁን ያዳነች ፍስሐዬና
እኔም ሶሎሞን አባተንን።
ይህ አዲሱ ህንፃ መሰረተ ልማቱን የተሟላ ለማድረግ ለለጋሾች የተመቸ ለማድረግ ያግዛል። ደረጃውን የጠበቀ የላቦራቶሪ አገልግሎት ይኖረዋል።
የኢትዮጵያ ጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ናቸው። በዕለቱ አብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኬንያ ፖሊሶች እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት ያለው ቡድን አሸባሪ ሴራን አክሽፈናል ብለዋል። ቡድኑ ሰላማዊ ኬንያውያን ለመግደል ሰፊ ጥቃቶች ለማካሄድ አቅዶ ነበር ብለዋል ፖሊሶች። ተጠርጣሪዎቹ አንትራክስ የተባለውን የሥነ ፍጥረት ንጥረ ነገርን በመጠቀም ጥቃት ለማካሄድ አቅደው የነበሩ የሕክምና ባለሙያዎች እንደሚገኙባቸው ተዘግቧል። በምስራቅ አፍሪቃ የሽብር መረብ አሉበት በሚል ክስ በሕክምና ሙያ ልምምድ ላይ የነበረው አብዲ አሊና ባለቤቱ እንዲሁም ጓደኛዋ በፖሊስ ተይዘዋል። ሁለት በሕክምና ሙያ ስልጠና ላይ የነበሩ ሰዎች የሚገኙባቸው ሌሎች ተጠርጣሪዎች እየተፈለጉ መሆናቸውን ፖሊሶች ገልጸዋል።
የአውሮፓ ህብረት ኮሚሽን አውሮፓ ውስጥ የተከሰተውን ከባድ የስደት ቀውስ ለመፍታት እቅድ አውጥቷል። ከእቅዶቹ አንዱ የአውሮፓ ሀገሮች የተወሰኑ ስደተኞችን እንዲቀበሉ፣ ካልተቀበሉ ግን ገንዘብ እንዲቀጡ መደንገግን ያቅፋል። ቀድሞውንም ስደተኞችን አንቀበልም ያሉት የማዕከላዊና የምስራቅ አፍሪካ ሀገሮች ወዲያውኑ ይህንን እቅድ ተቃውመውታል። ቱርኮች ካለ ቪዛ ለዘጠኝ ቀናት ያህል ለሥራም ሆነ ለጉብኝት ወደ ሌሎቹ የአውሮፓ ሀገሮች መዝለቅ እንዲችሉም ኮሚሽኑ ሐሳብ አቅርቧል። በሌላ ዜና ደግሞ የፈረንሳይ ፖሊሶች ላለፉት ጥቂት ሳምንታት በአንድ የፓሪስ ትምህርት ቤት ውስጥ ተጠልለው የነበሩትን ፈላሲ ሰዎችን ለመበተን እምባ አስመጪ ጋዝ ተጠቅመዋል። በሰሜን ምስራቅ ፓሪስ እድሳት ላይ በነበረው ዣን ዦር በተባለው ትምህርት ቤት ቢያንስ 150 የሚሆኑ ፍልሰተኞች ሲኖሩበት ቆይተዋል። የፓሪስ የፖሊስ ኃላፊ ሚሼል ካዶ ፖሊሶቹ የተቃውሞ ሰልፍ ያካሄዱትን ሰዎች ለመበተን እምባ አስመጪ ጋዝ እንደተጠቀሙ አምነው መጤዎቹ ወደ መጠለያዎች እየተወሰዱ ነው ብለዋል። የጥገኝነት ማመልከቻ እንዲያቀርቡም እናበረታታቸዋለን ብለዋል።
ዩናይትድ ስቴትስና 11 አጋሮቹ ሀገሮች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ ስለሚያካሂዱት የጋራ ጥረት ለመነጋገር ዛሬ ጀርመን ተሰብስበዋል። ዛሬ ከስብሰባቸው በኋላ ባወጡት የጋራ መግለጫ ጽንፈኛ ቡድን ኢራቅ ውስጥ ሞሱልንና ራካን መቆጣጠሩን ለማቆም የሚደረገውን ጥረት ለማፋጠን በመሬት ላይ ያሉት አጋሮቻችን ያገኙትን ስኬት ለማጎላበትና በቅርቡ ብቃት ያለው ተጨማሪ ኃይል መመደብን በሚመለከት ያለንን ድጋፍ አረጋግጠናል ብለዋል። መላ የኢራቅ የፖለቲካ መሪዎች ሀገሪቱ የገጠሟትን ተግዳሮቶች ለመወጣትና በጋራ ጠላት ላይ ለመተባበር የፖለቲካ ልዩነታቸውን በሕጋዊና በሰላማዊ መንገድ እንዲያስታርቁ ጥሪ አድርገናል ይላል መግለጫው። አውስትሪያ፣ የካናዳ፣ የዴንማርክ፣ የፈረንሳይ፣ የጀርመን፣ የኢጣሊያ፣ የኒዘርላንድስ፣ የኒውዚላንድ፣ የኖርዌይ፣ የብሪታንያ የመከላከያ ሚኒስትሮች በዛሬው ስብሰባ ተሳትፈዋል። ስብሰባው የተደረገው ስቱትጋርት በሚገኘው የዩናይትድ ስቴትስ ወታደራዊ የአውሮፓ እዝ ዋና ጽህፈት ቤት ላይ ነው።
ሲል ወይም ኤስኢኤኤል በሚል ምህጻር የሚጠራው የዩናይትድ ስቴትስ የባህር የአየርና የብስ ወለድ ልዩ ኮማንዶ ኃይል አባል ሰሜን ኢራቅ ውስጥ በኩርዶች ፔሽመርጋ ኃይሎች ላይ እስላማዊ መንግሥት ነኝ የሚል ቡድን ተዋጊዎች በከፈተው ጥቃት መገደሉ ተዘግቧል። የቪኦኤው ሪቻርድ ግሪን አጠር ያለ ዘገባ አጠናቅሯል። ቆንጅታ እየታቀርበዋለች።
የእስልምና መንግስት ተዋጊዎች ጥቃቱን ባደረሱበት ወቅት የዩናይትድ ስቴትሱ የባህር ኃይል ልዩ ኮማንዶ አባሉ ቻርልስ ኪቲንግ በሰሜን ኢራቋ ሞሱል ከተማ የኩርድ ፐሽመርጋ ኃይሎችን በማማከርና በመርዳት ላይ እንደነበረ የመከላከያ ሚኒስቴር አስታውቋል። ሟቹ በ1980ዎቹ በዩናይትድ ስቴትስ የቁጠባና የብድር ተቋማት ውድቀት በተያያዘ ቅሌት ተወንጅለው የነበሩት የሟቹ ባለጸጋ የቻርልስ ኪቲንግ የልጅ ልጅ ነው። በዩናይትድ ስቴትስ የተመራ ህብረት በእስልምና መንግስት ኃይሎች ላይ እንደ አውሮፓውያን አቆጣጠር በ2014 ዘመቻ ከከፈተ ወዲህ ኢራቅ ውስጥ የተገደለ ሶስተኛ ወታደር መሆኑ ነው ቻርልስ ኪቲንግ። የአይሲስ ተዋጊዎች ትናንትና ማክሰኞ ንጋቱ ላይ በተለያዩ ግንባሮች በከፈቱት ጥቃት በሞሱል በስተሰሜንና በስተደቡብ ያሉ በርካታ የኩርዶች ይዞታዎችን ነበር የደበደቡት። የኩርድ ኃይሎች በዩናይትድ ስቴትስ አማካሪዎችና በህብረቱ የአየር ጥቃት እየተደገፉ ሲዋጉ ቆይተዋል። ጥቃቱ ከደረሰባቸው ሁለት ከተሞች የጽንፈኛውን ቡድን ተዋጊዎች በሙሉ መንጥረናል ሲሉ ፐሽመርጋዎቹ ተናግረዋል። በዩናይትድ ስቴትስ መራሹ የአየር ጥቃት እየታገዝን ቴልስ ኩፍና ሙስኬላት በተባሉት ከተሞች ከ80 የሚበልጡ የአይሲስ ተዋጊዎችን ገድለናል። በጥቃቱ የተጠቀሙባቸውን 25 ተሽከርካሪዎችም አውድመናል ሲል የኩርዲስታን ክልላዊ ጸጥታ ምክር ቤት አስታውቋል። ስለተሰጠው አሃዝ ከነጻ ምንጭ በኩል ማረጋገጫ አልተገኘም።
በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ ትላንት በኢንዲያና ክፍለ ሀገር የተካሄደውን ቀዳሚ ምርጫ ካሸነፉ በኋላ የሪፑብሊካውን ፓርቲ ብሔራዊ ኮሚቴ ኃላፊ በፓርቲ ሊወከሉ እንደሚችሉ ጠቁመዋል። ይሁንና ከሂለሪ ክሊንተን ጋር የሚያካሄዱት ውድድር ቀላል እንደማይሆን የድምፅ መለኪያ አሃዞች እየጠቆሙ ነው። የድምፅ መለኪያ አሃዞች ክሊንተን ዶናልድ ትራምፕ ላይ የ6% ብልጫ እንዳላቸው በህብረት አሳይተዋል። የሲኤንኤን ድምፅ መለኪያ አሃዝም መራጩ ከትራምፕ ይልቅ የክሊንተንን እንደሚመርጥ አመልክተዋል። ትራምፕ በኢንዲያና ውድድር 53% ድምፅ አግኝተዋል። የቴክሳሱ ሴኔተር ቴድ ክሩዝ ግን 37% ነው ያገኙት። የኦሃዮ ክፍለ ሀገር አስተዳዳሪ ጆን ኬሲች 7% ድምፅ ደርሷቸዋል። ክሩዝ መሸነፋቸውን በመቀበል ከውድድሩ ወጥተዋል። ኬሲችም እንደዚሁ ከውድድሩ እንደሚወጡ ተገልጿል። በዲሞክራቶች በኩል ደግሞ የቨርመንት ክፍለ ሀገር ሴኔተር በርኒ ሳንደርስ 53% ድምፅ በማግኘት ሂለሪ ክሊንተንን አሸንፈዋል። ይሁንና ለዲሞክራቲክ ፓርቲ ውክልና በሚያበቃው የውክልና ብዛት ክሊንተንን አይደርሱባቸውም። በተቀሩት ክፍላተ ሀገር ምርጫዎች ከፍተኛ ድምፅ ካላገኙ በስተቀር ሊያሸንፏቸው አይችሉም።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በብራዚል ፕሬዚደንት ዲልማ ሩሴፍ ላይ ምርመራ እንዲከፈት የሀገሪቱ ጠቅላይ አቃቤ ሕግ ጠቅላይ ፍርድ ቤቱን ጠየቁ። ጠቅላይ አቃቤ ሕጉ ፕሬዚደንቷን ለፍትህ አፈጻጸም መሰናክል ሆነዋል ሲሉ ወንጅለዋል። መሪሳ ሜልተን ያጠናቀረችው ዘገባ ለአዲሱ አበበ ያቀርበዋል።
የብራዚሉ ግሎቦ ኒውስ እንዳቀረበው ዘገባ ከሆነ ፕሬዚዳንት ሩሴፍ በመንግሥት ይዞታ ስር ባለው ፔትሮብራስ የነዳጅ ኩባንያ ላይ የተጀመረውን ምርመራ አደናቅፈዋል። በብራዚል ጋዜጦች ዘገባ መሠረት ዋናው አቃቤ ሕግ ሮድሪጎ ጃኖት ፕሬዚዳንቷንና የቀድሞውን ፕሬዚዳንት የአሁን ረዳታቸው የሆኑትን ሉዊዝ ኢናቺዮ ሉላ ዳ ሲልቫን ለመመርመር ስልጣን እንዲሰጣቸውም ጠይቀዋል። ፕሬዚዳንት ሩሴፍ ግን ቀደም ባለ ሌላ ጉዳይ እየተመረመሩ ሲሆኑ ምናልባትም እስከሚቀጥለው ሳምንት መግቢያ ድረስ ያለመከሰስ መብታቸው ተገፎ ፍርድ ቤት ሊቀርቡም እንደሚችሉ ተመልክቷል። አሁን እየተመረመሩ ያሉት ዳግመኛ ለመመረጥ ሲሉ የ2014ን የበጀት እጥረት ደብቀዋል ተብለው ነው። እርሳቸው ግን አስተባብለዋል። ኢምፒችመንት ማለትም ያለመከሰስ መብትን መክፈፍና ከሥልጣን ማገድ የአገሪቱን ፖለቲካዊ መረጋጋትና ጥንካሬ አደጋ ላይ ይጥላል ባይ ናቸው ፕሬዚዳንቷ። ለማንኛውም የፓርላማው የሕግ መምሪያ ምክር ቤት ያለመከሰስ መብትን ገፎ የክስ ሂደት እንዲጀመር ድምፅ ሰጥቷል። የመወሰኛው ምክር ቤት ይህን በቀላል አብላጫ ከደገፈው ፕሬዚዳንቷን ከሥልጣናቸው አግዶ እስከ 6 ወራት የሚዘልቀው የፍርድ ሂደት እንዲጀመር ሊያደርግም ይችላል። ይህ ከተወሰነ ደግሞ ፕሬዚዳንት ሩሴፍ ከ20 ዓመታት በላይ የብራዚል ታሪክ የመጀመሪያዋ ለክስ የቀረቡ ፕሬዚዳንት ይሆናሉ ማለት ነው። ብራዚል ከብዙ ዓመታት የኢኮኖሚ ድቀት ለመዳን በምትፍጨረጨርበት ከዚካ ቫይረስ ጋር በምትዋጋበትና ለ2016 የኦሊምፒክ ጨዋታዎች በምትዘጋጅበት በአሁኑ ወቅት የአገሪቱን መገናኛ ብዙሃን የዜና ሽፋን በስፋት የያዘው የፕሬዝዳንት ሩሴፍ ከስልጣን ታግዶ የመከሰስ ወሬ ነው።
በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ፍሊንት በተባለችው በሚችጋን ክፍለ ሀገር በምትገኘው ከተማ ላይ የተከሰተውን የውሃ ብክለት ችግር ለመፍታት በፌዴራልና በክፍለ ሀገር ደረጃ የተወሰደውን እርምጃ ለመመልከት ዛሬ ከተማይቱን ይጎበኛሉ። ለአንድ ዓመት ያህል የዘለቀውን የውሃ ብክለት ችግር ችላ ብለዋል ተብለው በአካባቢው ነዋሪዎች፣ በፌዴራል ባለሥልጣኖች፣ በምክር ቤት አባላትና በሰብአዊ መብት ተሟጋቾች ሲነቀፉ የቆዩት የሚችጋን አስተዳዳሪ ሪክ ሽናይደር ፕሬዚደንት ኦባማን ይቀበላሉ ተብሎ ይጠበቃል። ፕሬዚደንት ኦባማ ችግር ላይ ያለችውን ከተማ ለመጎብኘት የተነሳሱት በከተማይቱ የምትኖር የስምንት ዓመት ዕድሜ ልጅ በጻፈችው ደብዳቤ መሆኑን ዋይት ሀውስ ቤተ መንግሥት ገልጿል። ልጅቱ ስለ ችግሩ ከፕሬዚደንቱ ጋር ተገናኝታ መነጋገር እንደምትፈልግ በላከችው ደብዳቤ ገልጻለች። የውሃ ብክለቱ ችግር በፍሊንት ከተማ ከተከሰተበት ጊዜ አንስቶ በ100,000 የሚገመቱት የከተማይቱ ነዋሪዎች አስተማማኝ ንጹሕ የመጠጥና የመታጠቢያ ውሃ የላቸውም። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 26 2008 ዓመተ ምህረት ምሽት ፕሮግራም ነው።
ድሮ ለምሳሌ ግንኙነት ወንድና ሴት ግንኙነት የሚጀመርበት እድሜና አሁን ሳይሆን እኔ ከራሴ ልምድ ከማየው
ድሮ ጾታዊ ግንኙነት የሚጀመርበት
እድሜ አሁን ቀንሷል። እኛ ሀገር እኛ ዩኒቨርሲቲ ከተመረቅን በኋላ ወይ ዩኒቨርሲቲ ውስጥ ተማሪ ሆኖ ነው ድሮ ሴት ተማሪ ጾታዊ ግንኙነት የሚጀምረው። አሁን ግን ሃይ ስኩል ላይ በጣም እየተደረገ ነው ያለው ኢቭን ከአንድ እስከ ስምንት።
ዶክተር መሰረት መንግስቱ በወሎ ዩኒቨርሲቲ ዳይሬክተር ናቸው። በምሽቱ ሴቶችና ቤተሰብ ክፍለ ጊዜ መለሳሉ። አሁን የዕለቱ አብይ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የደም ልገሳን ለማጠናቀቅ የተለገሰ ደምን ጤንነት ለመለየትና መድኃኒትነት ያላቸውን የደም ተዋጽኦዎች ለማጠናከር ተጨማሪ አቅም ይፈጥራል የተባለለት አዲስ የደም ማዕከል ሥራ ሊጀመር ነው። ይህ ማዕከል ለ26 ሚሊዮን ኢትዮጵያውያን አገልግሎት ይሰጣል ተብሏል። የማዕከሉን ሕንፃ ግንባታ ወጪ የቻለው የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ መሆኑም ታውቋል። መለስካቸው አማሃ ተጨማሪ አለው።
ዛሬ ረፋዱ ላይ በኢትዮጵያ ጤና ጥበቃ ሚኒስቴር ቅጽር ግቢ ውስጥ በተከናወነው ሥነ ሥርዓት እንደተገለጸው የዚህ ብሔራዊ የደም ባንክ አገልግሎት ማዕከል ሕንፃ የሚገነባው በሚኒስቴሩ መሥሪያ ቤት ቅጽር ግቢ በ5300 ካሬ ሜትር ላይ ነው። ይህ አዲስ ማዕከል የጤና ጥበቃ ሚኒስቴር የደም ለጋሾችን ከፍ ባለ ቁጥር ለማስተናገድ የሚለገሰውን ደም የጤንነት ደረጃ ለመለየትና ለማረጋገጥ የደም ተዋጽኦዎችን ለማቀናበር እንዲሁም ሕይወት አድን የሆኑ የደም ውጤቶችን ለማሰራጨት እንዲችል ተጨማሪ አቅም እንደሚፈጥርለት ይጠበቃል። የማዕከሉን ግንባታ መጀመር በስፍራው ተገኝተው ያበሰሩት የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ለጋዜጠኞች በዝርዝር እንዳስረዱት አዲሱ ሕንፃ የሚሰጠው ጥቅም ብዙ ነው።
ይህ አዲሱ ሕንፃ መሰረተ ልማቱን የተሟላ ለማድረግ፣ ለለጋሾች የተመቸ ለማድረግ ያግዛል ነው የመጀመሪያው። ሁለተኛው ደረጃውን የጠበቀ የላቦራቶሪ አገልግሎት ይኖረዋል። ስለዚህ የሚሰጠው ደም ጥራቱን የጠበቀ መሆኑን ለማረጋገጥ ወደ 27 የሚደርሱ በየክልሉ የደም ባንኮችም አሉን። እነዚህ የደም ባንኮችም ጥራቱን የጠበቀ የደም አገልግሎት እንዲሰጡ ተከታታይ የሆነ የአቅም ግንባታ ስራ ያስፈልጋቸዋል ላቦራቶሪ ላይ። ስለዚህ ላቦራቶሪው የላቦራቶሪ አገልግሎት የኳሊቲ ኮንትሮል ስራ መስራት ብቻ ሳይሆን የአቅም ግንባታ ስራም ለሌሎቹ ብለድ ባንኮች በሚሰጥ መልኩ ነው ዲዛይን የተደረገው።
በዚሁ ስነ ስርዓት ላይ የተገኙትና የማዕከሉ መገንባት ለኢትዮጵያውያን ምን ያህል ጥቅም እንደሚሰጥ የዘረዘሩት የዩኤስ ዓለም አቀፍ የልማት ተራድኦ ልዑካን ቡድን ዲሬክተር ዴኒስ ዌለር ናቸው።
the infrastructure around here, it really does represent, I think, a lot more than just a building. It represents, I think, a center that will serve...
እዚህ አካባቢ የሚገነባው የታህታይ መዋቅር የሚወክለው ከአንድ ህንጻ ባሻገር እጅግ ከፍ ያለ ቁም ነገር ነው። ይህ ህንጻ የሚወክለው እንደሚመስለኝ ወደ 26 ሚሊዮን የሚጠጉ ኢትዮጵያውያንን የሚያገለግልና የዓለም ጤና ድርጅት ባንድ አገር ውስጥ ሊኖር ይገባል ከሚለው የደም ክምችት 5% ለመያዝ የሚችል ማዕከል ነው። ዋናው ጉዳይ በኢትዮጵያ የደም አቅርቦትን ከፍ ለማድረግ የሚያስችል አንድ ትልቅ ተቋም መሆኑን ነው።
የግንባታው የገንዘብ ምንጭ የዩናይትድ ስቴትስ ፕሬዚዳንት ያስቸኳይ ሁኔታ እቅድ ለኤድስ እርዳታ ወይንም በእንግሊዝኛ አጠራሩ አጽሮት ፔፕፋር የተሰኘው መሆኑን የገለጹት ዴኒስ ወለር ይህ ማዕከል የሚለገሰውን ደም ጥራት መለየት ሌላ ዋና ተግባሩ እንደሆነም በአጽንኦት ተናግረዋል።
What we know is that the HIV virus can be transmitted through blood supplies if you don't have good testing and good quality control.
እኛ የምናውቀው ጥሩ መመርመሪያ መሳሪያ ከሌለ፣ መልካም የሚባል የጥራት ቁጥጥር ከሌለ የኤችአይቪ ቫይረስ ወደ ደም አቅርቦት ስርዓት ሊሰራጭ የሚችል መሆኑን ነው። ይህ ማዕከል የሚሰራው ይህንን ነው። ስለሆነም እንዲህ ያለውን የደም ማዕከል ስንመለከትና በውስጡ ያለውን የአገልግሎት መስጫዎች እንዲሁም የሚወክለውን አቅም ስናስተያይ ለአደጋ ያለንን ተጋላጭነት ይቀንሰዋል። ስለሆነም እዚህ አገልግሎት የሚያገኙ ሰዎች ከአደጋው የተጠበቁ መሆናቸውን በመገንዘብ የህሊና እረፍትና ሰላም ይኖራቸዋል።
ሚኒስትሩ ዶክተር ከሰተ ብርሃን አድማሱ በበኩላቸው በአገሪቱ የጤንነትና የህክምና አገልግሎቶች የስነ ህይወት ቴክኖሎጂ አቅጣጫን የተከተለ እንዲሆን ፍላጎት እንዳለ ገልጸው ለዚህ ደግሞ የደም ተዋጽኦዎች ምን ያህል ጠቀሜታ እንዳላቸውና ማዕከሉ በዚህ ረገድ ይሰጥ የሚችለውን አገልግሎት ጠቁመዋል።
እንግዲህ በጣም ብዙ ብር ዋጋ ያወጣ የሚገዙ መድኃኒቶች አሉ። በጣም ኤክስፔንሲቭ የሆኑ በተለይ ሄሞፊሊያ የሚባል በሽታ ላለባቸው ዜጎች ፋክተሮችን መግዛት በጣም አስቸጋሪ ነው የሚሆነው። ብዙ ገንዘብ ነው የሚወስደው። በዛ ምክንያት የሄሞፊሊያ ተጠቂ የሆኑ ዜጎቻችን የሚጠቀሙት ፕላዝማ የሚባለውን ከደም ኤክስትራክት የተደረገውን ነው በብዛት የሚጠቀሙት። እዚህ ሀገር ግን ቴክኖሎጂው ቢኖረንና ደም ውስጥ ያሉትን ፋክተሮች አውጥተን ኮንሰንትሬት አድርገን ብንሰጣቸው በመድኃኒት መልክ ብዙ ሳይድ ኢፌክት ይቀንስላቸዋል፣ እነሱም ይጠቀማሉ።
ሄሞፊሊያ የተሰኘው በሽታ የደም መርጋት ችግር ያለባቸው ወይንም በቀላል የአካል ጉዳት ብዙ ደም የሚፈሳቸው ሰዎችን ችግር የሚመለከት ነው። በአሁኑ ጊዜ የብዙ እናቶችን ሞት የሚያስከትለው በወሊድና በመሳሰሉ ምክንያቶች የደም መፍሰስ ችግርንም በቀላሉ ለመመከት ይህ ማዕከል ከፍ ያለ አስተዋጽኦ እንደሚያደርግም ይጠበቃል። የህንፃው ሥራ 2 ዓመታት እንደሚወስድና ከ107 ሚሊዮን ብር በላይ እንደሚፈጅም ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ደግሞ ወደ ካናዳ እናመራለን። በካናዳ በነዳጅ ዘይት ሀብቷ በምትታወቀው አልበርታ ፎርት መክሬ በተባለች ከተማ በተነሳው ሰደድ እሳት 100,000 ሰዎች አካባቢውን ለቀው እየወጡ ነው። በሰደድ እሳቱ ከተማዋ ሙሉ በሙሉ እየወደመች መሆኗ እየተነገረ ነው። እስካሁን ባለው ጊዜ በሰው ሕይወት ላይ የደረሰ አደጋ የለም። የከተማው አስተዳዳሪዎች ትኩረታችን ሰውን ማትረፍ በመሆኑ ሰው እንዲወጣ እያደረግን ነው ብለዋል። በዚህ አካባቢ በርካታ ኢትዮጵያውያን እንደሚኖሩ ይነገራል። በምን አይነት ሁኔታ እንደሚገኙ ለማወቅ ጽዮን ግርማ ሰይፈ መኮንን ወደ ተባለ የአካባቢው ነዋሪ ማምሻውን ደውላ ተከታዩን ዘገባ አጠናቅራለች።
እሳቱ ወደ ከተማው መዛመት ሲጀምር ከ100,000 በላይ ነዋሪዎች በሙሉ ከተማውን ለቀው እንዲወጡ አስቸኳይ ትዕዛዝ ተሰጥቷቸዋል። የአልበርታ ባለስልጣናት ሰውን የማሸሽ ስራውን አጠናክረው እንደቀጠሉም ገልጸዋል። አቶ ሰይፈ መኮንን በሰሜን ጫፍ ካናዳ አልበርታ ፎርት መክመሪ ውስጥ ነዋሪ ነው። ከነ ቤተሰቡ ሸሽቶ ከአካባቢው መውጣቱን ይናገራል። በዚህ ከተማ ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያንን ጨምሮ በርካታ አፍሪካውያን እንደሚኖሩ ይናገራል።
ከ10,000-15,000 በላይ ኢትዮጵያውያኖች እዚህ አካባቢ የሚኖሩ ይመስለኛል። በጣም ብዙ ነው። ብዙ አፍሪካውያን አሉ፣ ብዙ ሶማሊያውያን አሉ፣ ብዙ ኤርትራውያን አሉ። የካናዳ የንግድ እንቅስቃሴው እምብርቱ ያለው ይሄ አካባቢ ነው። እያንዳንዱን ስራ ትልቅ ዶዘር ጀምሮ እስከ ትንሹ ስራ ድረስ በእነዚሁ ሰዎች ነው የሚሰራው።
ሰደድ እሳቱ ሲነሳ ወደ ከተማው ይደርሳል የሚል ግምት እንዳልነበራቸውና በድንገት እየተወረወረ ወደ ከተማው ሲገባ ነዋሪው በሙሉ ሽሽት መጀመሩን ይናገራል።
የተነሳው ከትላንት በስቲያ ነው የተነሳው እና እስካሁን ድረስ አለ። ዛሬ ይባሰው ነው እንግዲህ በእሳት ውስጥ ነው ሰዎች እየወጡና ያለፉ ያሉት። ግማሹ ወደ ሰሜን ይሄዳል፣ ግማሹ ወደ ደቡብ ይሄዳል። ደቡቡ ማለት ትልቁ ከተማ ያለበት የአልበርታ ዋና ከተማ ኤድመንተን ያለበት ነው። ወደዛ ነው የሚጓዘው ሰው። አብዛኛውም ደግሞ እግሩ እንደተመቸው ነው እንደዛ። እና ወደ ላይ ለምሳሌ ወደ ሰሜን ጫፍ ያለው እነዚህ ካምፖች አሉ፣ የዚህ ኦይል ሳንድ የሚወጣበት የሚያወጡት ሰራተኞች የሚኖሩበት ብዙ ሎጆች አሉ፣ ብዙ ሆቴሎች አሉ። እዛ ውስጥ ነው አሁን ሰው እየኖረ ያለው። በአካል ላይ የደረሰ ጉዳት እስካሁን የለም፣ ግን ያው ሁሉም ንብረቱን ጥሎ ነው የወጣው። ምንም የያዘው ነገር የለም። እኔ ለምሳሌ ስራ ላይ ነበርኩ። ስራዬን እንደጨረስኩኝ እሳቱ እየመጣብኝ ነበረ። እንዴ ይህን ያህል መጣ እንዴ ብዬ ሄጄ ቤተሰቤን እስቲ ውጡ ብዬ ነው ብድግ አድርጌ ይዤ ወጣሁት። ስወጣ አጠገቤ ደርሷል ማለት ነው። ይህን ያህል እየተወረወረ ነበረ እና ምንም ይዞ የወጣ ሰው የለም። እያንዳንዱ ነብሱን ነው ይዞ የወጣው።
የአልበርታ ከተማ ተቀዳሚ ሚኒስትር ሬቸል ኖትሌ ዋናው ትኩረት ህዝቡን ማዳን ነው ሲሉ ለአሜሪካ ድምጽ ተናግረዋል።
Our focus is completely and entirely right now on ensuring the safety of people, of getting them out of the city and ensuring that they are safe and
ያሁኑ ሙሉ ትኩረታችን የሰውን ደህንነት መጠበቅ ነው። ሰው ከከተማይቱ በጤና እንዲወጣ ማድረግ፣ ደህንነቱን መጠበቅና የሰደድ እሳቱን ለማቆም የሚቻለውን ሁሉ እየተደረገ ነው።
አቶ ሰይፈ መኮንንም በበኩሉ አሁን ሰው በየመጠለያ ጣቢያው ገብቷል ይላል።
አሁን ያለ ነው ያው እንደነገርኩሽ ሎጆች ውስጥ ነው። እነዚህ ሎጅ የሚባሉት እስከ 1000 ሰው ድረስ የሚይዙአሉ። አንዳንድ ካምፕ 2000 ሰው ሊይዝ ይችላል፣ ከዛ በላይም። ምክንያቱም የሰራተኛ ካምፕ ነው። በዚህ በኢኮኖሚው ድቀት ምክንያት ሰራተኛው በሙሉ ወጥቷል። አሁን ትንሽ ነዳጁ ስለወረደ ሰራተኛ ቀንሰዋል። እና ሎጁ ማለት ሆቴሉ እንዳለ ነው። አሁን እኛ የገባ ነው እዛ ውስጥ ነው። እዛ ነው የተጠለል ነው። በምግብ ምንም ችግር የለም። ያው ግን ዞሮ ዞሮ ቤታችንን ወይም ንብረታችንን አናገኘውም ማለት ነው። ዞሮ ዞሮ ወደ ዋናው ከተማ ከዚሁ በአውሮፕላን ይወስዱናል፣ በዚሁ ከሄሊኮፕተር ይወስዱናል።
የሰደድ እሳቱ መቀነስ ቢያሳይም በርካታ ቤቶችና ንግድ ቤቶችን አሁንም እያቃጠለ ነው ተብሏል።
አመሰግናለሁ ሲሆን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአፍሪቃ ህብረት ታላቁ አረንጓዴ ግንብ ወይም ግሬት ግሪን ዎል በመባል በሚታወቀው በረሃማነትን ለመዋጋት በታለመው እቅዱ ላይ ለመነጋገር የመጀመሪያውን ዓለም አቀፍ ጉባኤ ሴኔጎል ዋና ከተማ ዳካር ላይ እያካሄደ ነው። እቅዱ ድህነትን ለመቅረፍና የምግብ ዋስትናን ለማረጋገጥ የሚበጅ መንገድ ተደርጎ ተወስዷል። አልፋ ያሎ ከዳካር ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ባለፈው የታህሳስ ወር ፓሪስ ላይ በተካሄደው በአየር ንብረት ለውጥ ላይ ያተኮረ ዓለም አቀፍ ጉባኤ የተሳተፉ የዓለም መሪዎች የአፍሪካን መልክዓ ምድርና የአየር ጠባይ ከውድመት ለማዳን በታለመ ውጥን በመጪው 5 ዓመታት ውስጥ ለጥቅም የሚውል የ4 ቢሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። ያም እርዳታ በእንግሊዝኛው መጠሪያ ግሬት ግሪን ዎል፣ በግርድፉም ታላቁ አረንጓዴ ግድግዳ የሚል ስያሜ ልትሰጠውና በሰሃራና በሳህል የበረሃማነት መስፋፋትን ለመከላከል ከሰሃራ ደቡባዊ ጫፍ አንስቶ በአህጉሪቱ የተለያዩ አካባቢዎች የደን አጥር ለማጠር የታለመውን ውጥን ማገዝ ይጨምራል። ከሰሃራ በስተደቡብና ሰሜን ከሚገኙ 20 አገሮች ተውጣጡ የመስኩ አዋቂዎችና የአነስተኛ የአካባቢ ተቋማት አባላት ያሉባቸው ልዑካን በእቅዱ ዙሪያ ለመምከር በሴኔጋሏ ዋና ከተማ ዳካር ተሰባስበዋል። የሴኔጋሉ የከባቢ ሁኔታዎችና የአየር ጠባይ ጉዳዮች ሚኒስትር አብዱላይ ቢቢ ባልዴ በጉባኤው መክፈቻ ባሰሙት ንግግራቸው ከእቅዱ ጀርባ ስላለው ሐሳብ ያስረዳሉ።
These range from climate change, land degradation, declining agricultural productivity, and insufficient job creation for our rural communities.
ግሬት ግሪን ዎል የደን አጥር ከማጠርም በላይ ነው ነው ያሉት የሴኔጋሉ ሚኒስትር። የተሻለ የመሬት አጠቃቀም ብልሃትን በማስተዋወቅም የሰሃራ ሳህል ዞንን ጠቀሜታ ከፍ ማድረግ ይጨምራል ይላሉ። እቅዱ ለመጀመሪያ ጊዜ የቀረበው እንደ አውሮፓውያን የዘመን አቆጣጠር በ2005 ዓ.ም ሲሆን በጊዜው የቀድሞ የሴኔጋል ፕሬዚዳንት አብዱላይ ዋዴ የተለየ ትኩረት ሰጥተው አስተዋውቀውታል። ዓላማውም የሰሐራ በረሃ ወደ ደቡብ የሚያደርገውን መስፋፋት ለመከላከል ከሴኔጋል እስከ ጅቡቲ የሚዘረጋውን በብዙ ሺህ ኪሎ ሜትሮች የሚለካ ምድር በደንና አረንጓዴ ተክሎች ለመሸፈን የተያዘ እቅድ ነው። የበረሃማነት መስፋፋትና የለም መሬት መሸርሸር በአካባቢው የደቀኑትን የምግብ እጥረትና እንዲሁም የጸረ ሽብር ቡድኖች መጠናከር ጭምር ለመቋቋምና የደህንነት ዋስትናን ለማረጋገጥም ነው። እንደ ባለሙያዎችም ተጨማሪ አስተያየት ጉባኤው ለፕሮጀክቱ የተሰጠውን ልዩ ትኩረትና የፖለቲካ ፈቃደኝነት የሚያሳይ ነው።
ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በኢንተርኔት ዌብሳይታችን ላይ amharic.voanews.com ብላችሁ ታገኙናላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ voa.horn.mobi ላይ እንገኛለን። አሁን ሙዚቃን ጋብዛችሁ ከምሽቱ 3 ሰዓት ከ26 ደቂቃ ሆኗል አዲስ አበባ ላይ። ሺ 80 በወንዴ ማክ
ሺ 80 ጠብቀኝ እንደንችን እንደታመልጠኝ ሺህ ሰማንያ ጠብቀኝ ዶንችን እንዳታመልጠኝ ሺህ ሰማንያ ቆሜ ፍቅሬ ቀለይ ትልሜ በአሳባሽ አገሬ ናፈቅሽኝ አለሜ ሺህ ሰማንያ ቆሜ ፍቅሬ ቀለይ ትልሜ በአሳባሽ አገሬ ናፈቅሽኝ አለሜ
ወንዲ ማክ የተጫወተውን ሺህ ሰማንያን ነው የጋበዝናችሁ። በነገራችን ላይ የጋቢናው ባልደረባይ የሱራፌል ሽፈራው የዲጄ ፋትሱ ግብዣ ነው። እናመሰግናለን ወንዲ ማክንም ሱራፌልንም። አሁን 3 ሰዓት ከ29 ደቂቃ ሆኗል አዲስ አበባ ላይ። የሰዓቱን ዋና ዋና ዜና አዳነች ታሰማናለች።
የኬንያ ፖሊሶች እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት ያለው ቡድን አሸባሪ ሴራን አክሽፈናል ብለዋል። ቡድኑ ሰላማዊ ኬንያውያንን ለመግደል ሰፊ ጥቃቶች ለማካሄድ አቅደው ነበር ብለዋል ፖሊሶቹ። ተጠርጣሪዎቹ አንትራክስ የተባለውን የሥነ ፍጥረት ንጥረ ነገርን በመጠቀም ጥቃት ለማካሄድ አቅደው የነበሩ የሕክምና ባለሙያዎች እንደሚገኙባቸው ተዘግቧል። የአውሮፓ ህብረት ኮሚሽን የአውሮፓ ውስጥ የተከሰተውን ከባድ የስደተኞች ቀውስ ለመፍታት እቅድ አውጥቷል። ከእቅዶቹ አንዱ የአውሮፓ ሀገሮች የተወሰኑ ስደተኞች እንዲቀበሉ፣ ካልተቀበሉ ግን የገንዘብ ቅጣት እንዲከፍሉ መደንገግን ያቅፋል። ከመጀመሪያውኑ ስደተኞችን አንቀበልም ያሉት የማዕከላዊና የምስራቅ አፍሪካ ሀገሮች ወዲያውኑ እቅዱን ተቃውመዋል። ዩናይትድ ስቴትስና 11 አጋሮቿ ሀገሮች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ ስለሚያካሂዱት የጋራ ጥረት ለመነጋገር ዛሬ ጀርመን ተሰብስበዋል። ዛሬ ከስብሰባቸው በኋላ ባወጡት የጋራ መግለጫ ጽንፈኛ ቡድን ኢራቅ ውስጥ ሙሱልንና ራቃን መቆጣጠሩን ለማቆም የሚደረገውን ጥረት ለማፋጠን በመሬት ላይ ያሉት አጋሮቻችን ያገኙትን ስኬት ለማጎላበትና በቅርቡ ብቃት ያለው ተጨማሪ ኃይል መመደብን በሚመለከት ያለንን ድጋፍ አረጋግጠናል ብለዋል። በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ ትላንት በኢንዲያና ክፍለ ሀገር የተካሄደውን ቀዳሚ ምርጫ ካሸነፉ በኋላ የሪፑብሊካውያን ፓርቲ ብሔራዊ ኮሚቴ ኃላፊ በፓርቲው ሊወከሉ እንደሚችሉ ጠቁመዋል። ይሁንና ከሂለሪ ክሊንተን ጋር የሚያደርጉት ውድድር ቀላል እንደማይሆን የድምፅ መለኪያ አሃዞች እየጠቆሙ ነው። የድምፅ መለኪያ አሃዞቹ ክሊንተን ዶናልድ ትራምፕ ላይ የስድስት ከመቶ ብልጫ እንዳላቸው በህብረት አሳይተዋል። የሲኤንኤን የድምፅ መለኪያ አሃዝም መራጮች ከትራምፕ ይልቅ ክሊንተንን እንደሚመርጡ አመልክተዋል።
አመሰግናለሁ አዳነች ለዋና ዋና ዜናው። በነገራችን ላይ ለአስተያየቶቻችሁም ለማንኛቸውም መልእክቶች ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን ላስታውሳችሁ። እንዲሁም የኢሜይል አድራሻችን horn@voanews.com ነው። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን ካናዳ እና ሌላው አሜሪካ ግዛት ላይ ያላችሁ 641-552-5020 ነው። ለእንግሊዝና ለሌሎች አውሮፓ ሀገሮች ደግሞ 44-3300-10-22-88 ናቸው። ጋቢና ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድና በናይል ሳት በየዕለቱ ከሰኞ እስከ አርብ ይተላልፍላችኋል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አሜሪካና ሕዝቧ ይቀጥላል።
በኢንዱስትሪ ከበለጸጉ ሀገሮች ውስጥ ለእናቶች ደሞዝ የሚከፈልበት የወሊድ ፈቃድ የማትሰጥ ዩናይትድ ስቴትስ ብቻ መሆኗ ያውቁ ኖሯል? አዎን ነች። ታዲያ በፕሬዝዳንታዊ ምርጫው እየተፎካከሩ ያሉት ሁለቱም የዲሞክራቲክ ፓርቲ እጩዎች የ12 ሳምንታት የቤተሰብ ጉዳይ ፈቃድ በአገር አቀፍ ደረጃ ስራ ላይ እንዲውል ይደግፋሉ። ለነገሩ ይህ አሁን የመጣ አዲስ ሀሳብ አይደለም። ፕሬዚደንት ባራክ ኦባማ ባለፈው የአውሮፓ ዓመት በ2015 ዓ ም ማለት ነው የሀገሪቱ ሁኔታ መግለጫ ዓመታዊ ንግግራቸው ላይ ተመሳሳይ ጥሪ ማቅረባቸውና በሀገሪቱ ምክር ቤት ውስጥ ያሉ አንዳንድ ሪፑብሊካውያን አባላት ፈጥነው ተቃውሞ ማሰማታቸው ይታወሳል። ያም ሆኖ በአንዳንድ ክፍለ ግዛቶች የተወሰነም ቢሆን መሻሻል እየታየ ነው። የወሊድ ፈቃድ በፌዴራል መንግስት ደረጃ እስኪደነገግ ለመጠበቅ ካልፈለጉ ስቴቶች አንዷ ኒውዮርክ ናት። የአሁኑ አቬትሲያን ዘገባ ይናገራል። ቆንጅት ታየ ለዛሬ አሜሪካ ህዝቧ ፕሮግራም ይዛዋለች።
ዩናይትድ ስቴትስ ውስጥ እናቶች ልጅ ሲወልዱ ስራቸውን አቁመው ልጃቸውን የሚጠብቁ የመሆኑ ነገር እንግዳ አይደለም። ሳም ገና 9 ወሩ ነው። እናቱ ሎራ ትታ ወደ ስራዋ መመለስን ስታስበው እንኳን ጭንቅ ይላታል።
ስድስት ሳምንት ብቻ ነው አብሬ ያሳለፍኩት። ምንም አይበቃም። የሚጠብቅልን ስንፈልግ ነበር። ዲሲ ደግሞ የልጆች ጥበቃ አገልግሎት በጣም ውድ ነው። ውጭ ሰርቼ የማመጣው ለልጁ ጥበቃ ለመክፈል የሚበቃ አይደለም።
ዩናይትድ ስቴትስ በፌዴራል ሕግ ለእናቶች ደሞዝ የሚከፈልበት የወሊድ ፈቃድን ለመደንገግ ገና ያልደረሰች ቢሆንም አንዳንዶቹ ክፍለ ሀገሮች ግን ለችግሩ በየግላቸው መላ እየፈለጉ ናቸው። ኒውዮርክ ውስጥ ለምሳሌ የተደነገገው አዲስ ሕግ አዲስ እናቶች ሙሉ ደሞዛቸው እየተከፈላቸው ለ12 ሳምንታት የወሊድ ፈቃድ ሊወስዱ እንዲችሉ አድርጓል። ኒው ጀርሲ፣ ካሊፎርኒያ እና ሮድ አይላንድም የተወሰነውን ክፍያ ይሰጣሉ ለወሊድ ፈቃድ።
በእነዚህ በአራቱ ስቴቶች የምትኖሩ ከሆነ ደሞዛችሁ ሳይቋረጥ የወሊድ ፈቃድ ታገኛላችሁ። በተቀረው የአሜሪካ አካባቢ ግን ቀጣሪው ከፈለገ ይሰጣል፣ ካልፈለገ ግዴታ የለበትም። ይህም አገር አቀፍ ፕሮግራም ስለሌለ ነው።
የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩዎች ሂለሪ ክሊንተን እና በርኒ ሳንደርስ እናቶች ሙሉ ደሞዝ የሚከፈልበት የ12 ሳምንት የወሊድ ፈቃድ የሚያገኙበት ብሔራዊ መርሃ ግብር እንዲመሰረት ይደግፋሉ። ይሄኛው እንደ አውሮፓውያን አቆጣጠር በ1993 ዓ.ም ከተደነገገው የቤተሰብና የሕክምና ሕግ ሻል የሚል ነው። ያኛው ለመንግስትና ከ50 በላይ ሰራተኛ ላላቸው የግል ኩባንያዎች ተቀጣሪዎች ደሞዝ የማይከፈልበት ፈቃድ የሚያገኙበት ሲሆን ወደ ነበሩበት የስራ ገበታ ለመመለስ ዋስትና ይሰጣል። ይሁን እንጂ የዚህ ህግ ተጠቃሚ የሚሆኑት ከአዲስ እናቶች ውስጥ 60% ብቻ መሆናቸውን የህጉ ተቺዎች ይናገራሉ። ለዚያውም አብዛኞቹ እናቶች ካለ ደሞዝ ቤት ቀርተው ልጃቸውን ለማሳደግ አቅማቸው የሚፈቅድ አይደሉም።
The United States hasn't caught up with the fact that most women today work. You know, our labor laws were set the majority.
በዩናይትድ ስቴትስ በአሁኑ ጊዜ ብዙ ሴቶች በውጭ ስራ እየሰሩ ይኖራሉ። ሀገሪቱ ከዚህ ሁኔታ እርምጃዋን አስተካክላ እየተጓዘች አይደለም። የሰራተኛ ጉዳይ ህግጋታችን አብዛኞቹ የተቀረጹት ከረጅም ጊዜ በፊት ነው።
ያም ሆኖ ደሞዝ የሚከፈልበት የወሊድ ፈቃድ ለእናቶች ብቻ ሳይሆን ለአባቶችም ጭምር የሚሰጡ አንዳንድ ኩባንያዎች አሉ። ልጅ ወልደው የሚስሙ አባቶችም 6 ሳምንት ፈቃድ ያም ደሞዝ እየተከፈለ ሲያገኙ ደስታውን አይችሉትም።
Employers, you know, if they want to pay for it or not,
but ደሞዝ መክፈል ያለ መክፈሉ የቀጣሪው ፈንታ ነው። ነገር ግን ምርጥ የሆኑት ኩባንያዎች አሁን ያን ማድረግ ጀምረዋል። ለሰራተኞቻቸው ጥሩ ነው። ያ ደግሞ ለኩባንያውም ጥሩ ይሆናል።
በተቃዋሚዎች በኩል ደግሞ ደሞዝ ሳይቋረጥ የወሊድ ፈቃድ መስጠት ለኩባንያው አያዋጣም በማለት ይከራከራሉ።
Small business simply can't afford to
ትናንሽ የንግድ ድርጅቶች አይችሉትም። የታክስ ጭማሪውም ቢሆን ይከብዳቸዋል።
ደጋፊዎች በበኩላቸው አንዲት ሴት ልጅ ስትወልድ ደሞዟ ሳይቋረጥ የወሊድ ፈቃድ ቢሰጣት ለቤተሰቧ ያለው ጠቀሜታ ከወጪው ጋር ሲነጻጸር እጅግ ከፍተኛ ነው በማለት ነው የሚከራከሩት።
Being at home with your kids is probably the toughest job there is.
በርግጥ ቤት ውስጥ ከልጆች ጋር መዋል ከስራ ሁሉ የከበደ ስራ ሳይሆን አይቀርም። ስለዚህ ውጪ ሲሰሩ የሚከፈላቸውን ደሞዝ እንዳለ መክፈል አለባቸው ባይነኝ።
ሲያንሳቸው ነው። ለስፖርት እየሮጠ ሳለ ምን ይመስልሃል ተብሎ የተጠየቀ ሰው የሰጠውን አስተያየት ነው የሰማ ነው።
ዲሞክራሲ በተግባር ይቀጥላል። በዩናይትድ ስቴትስ ለፕሬዚደንትነት እየተካሄደ ያለው የሁለቱ ፓርቲዎች የሪፐብሊካን ፓርቲውና የዲሞክራቲክ ፓርቲው እጩዎች ማንጠሪያ ምርጫ ሂደት እየተጠናቀቀ ይመስላል። ቀዳሚዎቹ የየፓርቲያቸውን ውክልና ሳያረጋግጡ አልቀሩም፣ በሁለቱም ፓርቲዎች ማለት ነው። በትናንቱ የኢንዲያና ጠቅላይ ግዛት የፓርቲዎቹ ምርጫ ወደ ፖለቲካው ዓለም በቅርቡ የገቡት ባለ ቢሊዮኖች ዶላሮች ቱጃሩ ዶናልድ ትራምፕ ተቀናቃኞቻቸውን ቴድ ክሩዝንና ጃን ኬሲክን በቀላሉ ዘርረዋል ማለት ይቻላል። የትራምፕ ሪፐብሊካን ተቀናቃኞች አስፈላጊውን የተወካዮች ድምፅ በአስተማማኝ ሁኔታ ባለማግኘታቸውም ዘመቻቸውን አቋርጠው ለመውጣት ተገደዋል። ብዙዎች ተንታኞች የትናንቱን ምርጫ ውጤት ለትራምፕ በዝረራ እንደማሸነፍ ነው የወሰዱት። ኖክአውት፣ ሁለቱም ትራምፕም ኬሲክም ተሰናበቱ። በዲሞክራቶቹም በኩል ምንም እንኳን በርኒ ሳንደርስ ትናንት ባነስተኛ የብልጫ ልዩነት ቢያሸንፉም የቀድሞዋን የውጭ ጉዳይ ሚኒስትር ሂላሪ ክሊንተንን የፓርቲያቸውን ውክልና በማግኘት ግን ለፕሬዚደንትነት የመጀመሪያዋ እጩ ሴት ተወዳዳሪ የመሆናቸው ነገር ይበልጥ እየተረጋገጠ የመጣ ይመስላል። ክሊንተን ባልደረቦቻችን ከየስፍራው ያደረሱን ዘገባዎች አሉ። ሰለሞን ክፍሌ ለዛሬው ዴሞክራሲ በተግባር ዝግጅቱ አቀናብሮታል።
ዶናልድ ትራምፕ ዋና ተቀናቃኛቸውን ቴድ ክሩዝን በከፍተኛ የድምፅ ብልጫ ነው ያሸነፉት። በመሆኑም ብዙ ጊዜ መከፋፈልና አልፎ አልፎም ውጥረት በታየበት የሪፐብሊካን ፓርቲው የምረጡኝ ዘመቻ የፓርቲያቸውን ውክልና እንደሚያገኙ አረጋግጠዋል። ማታ ብቅ ብለው ለደጋፊዎቻቸው ባደረጉት ንግግርም
It's a beautiful thing to watch and a beautiful thing to behold and we're going to make America great again. We're going to make America great again.
የዘመቻችን ውጤት እዚህ መድረሱን ማየት በጣም ያስደስታል። በዚህ ደረጃ መቀጠልም አለብን። ያም ሲሆን አሜሪካን እንደገና ታላቅ ሀገር እናደርጋታለን። አዎ አሜሪካን ትልቅ እናደርጋለን።
ዶናልድ ትራምፕ በኢንዲያና በቀላሉ ካሸነፉና የተወካዮችን ተጨማሪ ድምጽ በማግኘት የሪፐብሊካን ፓርቲ እጩ ፕሬዝዳንት ሊሆኑ እንደሚችሉ ካመኑ በኋላ ትኩረታቸውን በዲሞክራቲክ ፓርቲው ተቀናቃኛቸው በሂለሪ ክሊንተን ላይ አድርገዋል። በመጪው ዓመት ዳር በሚካሄደው ጠቅላላ ምርጫ ላይም አሸንፋለሁ ሲሉ ዝተዋል። ክሊንተን ትላንት በኢንዲያናው ቅድመ ምርጫ በቨርማንቱ ሴናተር በርኒ ሳንደርስ በአምስት ነጥብ ተበልጦ ተሸንፈዋል። ያም ሆኖ ግን ቀደም ሲል የፓርቲያቸውን ውክልና ለማግኘት የሚያበቃቸውን ድምፅ ያሰባሰቡ በመሆናቸው አንድ የዩናይትድ ስቴትስ ዋና የፖለቲካ ፓርቲ ለፕሬዝደንትነት በእጩነት የሚያቀርባቸው የመጀመሪያዋ ሴት ተወዳዳሪ ሆነዋል። ትራምፕ በትላንቱ የድል ንግግራቸውም ትኩረታቸውን ወደ ክሊንተንና ሪፐብሊካን ፓርቲያቸውን አንድ ወደ ማድረጉ አዙረዋል።
And they're calling now. And they're calling us all and they're saying we'd love to get on the train.
አሁን እየተጣሩ ነው። ጥሪያቸው ወደ ሁላችንም ነው። ባቡሩን መሳፈር እንፈልጋለን ነው የሚሉት። የትራምፕ ባቡር እያሉ በሚጠሩት ላይ ለመሳፈር ጥሪ ያቀረቡ ናቸው። እኛም ከዚህ የተባበረ ቡድን ጋር መስራቱን እንወዳለን።
የቴክሳሱ ሴናተር ቴድ ክሩዝ የምረጡኝ ዘመቻም ትላንት በኢንዲያና ትራምፕ ድል ከተቀዳጁ በኋላ አብቅቷል። ዋይት ሃውስ ቤተ መንግሥት የመግባት ተስፋቸውም እንዲሁ። ኢንዲያናፖሊስ ከተማ ለተሰበሰቡ በውጤቱ ላዘኑ ደጋፊዎቻቸው ሲናገሩም ቴድ ክሩዝ እንዲህ ነበር ያሉት።
We gave it everything we've got, but the voters chose another path.
ለምረጡኝ ዘመቻችን አቅማችን የፈቀደውን ሁሉ አድርገናል። መራጮች ግን በሌላኛው ጎዳና መጓዝን ነው የመረጡት። ስለዚህ ልቤ ቢያዝንም ሀገራችን የረጅም ጊዜ መጻኢ ዕድል በጎ እንደሚሆን በማመን የምረጡኝ ዘመቻችንን አቋርጠናል።
ወደ ዲሞክራቲክ ፓርቲው ስናልፍ የቨርማንቱ ሴናተር በርኒ ሳንደርስ ትላንት በኢንዲያናው ቅድመ ምርጫ ባነስተኛ ነጥብ ቀዳሚዋን ሂለሪ ክሊንተንን አሸንፈዋል።
Millions of people today are beginning to stand up.
በሚሊዮኖች የሚቆጠር ህዝብ ዛሬ ሁላችንንም የሚወክል መንግስት እንጂ ለጥቂት ቢሊዮነሮች የቆመ መንግስት መመስረቱን እንደሚቃወም ጥሪ ለማቅረብ ተነስተዋል።
በርኒ ሳንደርስ አሸንፈውም ታዲያ ክሊንተን ቀደም ሲል ያገኙትን በርካታ የተወካዮች ድምጽ መቀልበስ አይችሉም። ያላቸው ድል ያለ ውጤት መቀጠል አሊያም እንደ ቴድ ክሩዝ በክብር መሰናበት ይሆናል። መገናኛ ብዙሃን የሚያሰባስቧቸው የህዝብ አስተያየት መለኪያዎች በመጪው ህዳር ጠቅላላ ምርጫ ከትራምፕ ጋር ለፕሬዝዳንትነት የሚወዳደሩት ክሊንተን እንደሚሆኑ ያመለክታሉ። የፖሊሲ ማዕከሉ ባልደረባ ጆን ፎርቲየር ግን የትራምፕ ለመተንበይ አስቸጋሪ የሆነው ተፈጥሯቸው በሁለቱ መካከል የሚካሄደውን ምርጫ በጣም ተቀራራቢ ሊያደርገው ይችላል ይላሉ።
But Donald Trump both as a personality is a hard person to run against and
Donald Trump ግን ለውድድር አስቸጋሪ ሊሆኑ ይችላሉ። በተለይ ይሄ ከፓርቲያቸው ውጪ ያብረን እንስራ ጥሪያቸው ሊጠቅማቸው ይችላል። እነዚህ ሁለት ገጽታዎቻቸው ናቸው ጥንካሬያቸው። ምርጫውን ተቀራራቢ ማድረግ ከፈለጉ ትራምፕ ነኝህን ሁለት ጠንካራ ጎኖቻቸውን መጠቀም ይኖርባቸዋል።
እንግዲህ በሚቀጥሉት ሳምንታት ትራምፕና ክሊንተን ይበልጥ የሚያተኩሩት አንዱ በሌላው መዝመቱ ላይ ይሆናል ተብሎ ነው የሚጠበቀው። እንከታተላለን።
ተከታዩ ዝግጅት ሴቶችና ቤተሰብ ነው።
ሴት የዩኒቨርሲቲ ተማሪዎችን እየገጠሟቸው ያሉ ችግሮችና የውሎ አዳራቸው ነገር እያነጋገረ ነው። አሉ የሚባሉ ችግሮች ምንጮች ምንድን ናቸው? በቅርቡ ወደ ደሴ ተጉዞ የነበረው ዘጋቢያችን እስክንድር ፍሬው ከመንግስት ዩኒቨርሲቲዎች አንዱ በሆነው በወሎ ዩኒቨርሲቲ የስርዓተ ጾታ የኤችአይቪ ኤድስ እና የልዩ ፍላጎት ጉዳይ ዳይሬክተር የሆኑትን ዶክተር መሰረት መንግስቱን አነጋግሯል። ባለፈው ሳምንት ከሰጡት ማብራሪያ ይቀጥላል።
ችግሮች አሉ። ችግር የለም ብሎ ማለት ይሄ እንዳልከው በአገር አቀፍ ደረጃ ያለ ችግር ነው። ምንድን ነው? በአንደኛ ደረጃ የሴት ተማሪዎችን ችግር እንትን ለማለት የዩኒቨርሲቲው ማህበረሰብ ብቻ ሳይሆን የአካባቢውም ሰው መሳተፍ ያለበት ጉዳይ ነው። ምክንያቱም አንድ ጽህፈት ቤት የሚፈታው አይደለም። ይሄ ሳየው እያንዳንዱ ማህበረሰብ ዩኒቨርሲቲ ውስጥ ያለው ከተማሪ ጀምሮ ከመምህር እንዲሁም አመራር ላይ ያሉትም ውጭም ያለው ማህበረሰብ ሁሉም ዜጋ ይሄ ጉዳይ የኔ ጉዳይ ነው ይመለከተኛል ብሎ ተባብሮ ካልሰራ ካሉት ከአስተዳደር ጽህፈት ቤቶች ጋር በዩኒቨርሲቲ ብቻ አይደለም ሁሉም ተባብሮ እንትን ካላለው ችግሩ በአንድ ጽህፈት ቤትና በአንድ ተቋም ወይም በአንድ ሰው የሚፈታ ችግር አይደለም። ችግሩ አለ። በአገር አቀፍም ደረጃ ነው ያለው። ምንድነው? የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች ልጆች ወደዛ ወደ ውጪ እንዲሄዱ በተለያየ ባቻ ግፊት አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች ራሱ አሉ። ችግሩ ከተፈጠረ በኋላ ራሱ ብዙ ትሪት የምናደርጋቸው ልጆች አሉ።
ችግሩ ተፈጠረ ሲሉ ለምሳሌ ምን ሲፈጠር ማለት ነው?
ለምሳሌ ሲያረግዙ ቤተሰብ መምሪያ ከኛ ጋር ይሰራል፣ ኦሳ ከኛ ጋር ይሰራል። ቅድመ የምንሰራቸው ስራዎች አሉ። ቅድመ ማለት እንዳያረግዙ ይሄ ችግር እንዳይፈጠር ኦሳ ብዙ ስልጠና ይሰጣል። ከዩኒቨርሲቲው እኛ ከምንሰጠውም በተጨማሪ
ኦሳ ማለት
የሆነ ስነ ተዋልዶ ላይ የሚሰራ ድርጅት ነው። አብሪቬሽኑን ብዙም አይደለም። ቤተሰብ መምሪያም ከኛ ጋር ይሰራል። ፒጃማ ናይት የሚባል ፕሮግራም ነበረ ተማሪዎች ላይ። ምንድን ነው? እዛው ዶርሚተሪያቸው ሳይወጡ ማታ ቀኑ ሙሉ ሲሰሩና ሲደክሙ ውለው የሚያርፉባትን ሰዓት አርብ ማታና ቅዳሜ ማታ ነው የሚያርፉበትን ሰዓት በመጠቀም ስለ ስነ ተዋልዶ ጤና ማስተማር እንዲያውቁት ማለት ነው። ምክንያቱም ስነ ተዋልዶ ጤና ካወቁት የሚጠቀሙበትና የሚደሰቱበት ነገር ነው። ካላወቁት ግን ጉዳት ያለው ነው፣ ስፔሻሊ ሴቶች ላይ። ስለዚህ ይህንን አውቀውት እንዲጠቀሙበት ማኔጅ እንዲያደርጉት ያንን ትላንት ራሱ ፕሮግራም አለን እና የተለያዩ ፓርትነርስንም በመጠቀም ነው የምንሰራው፣ አጋሮችን። ምክንያቱም አንድ ብቻውን የሚፈተው አይደለም። ከህፃንነት ጀምሮ ሲያድጉ ጀምሮ ይሄ በራስ የመተማመንን ራስን መግለጽ፣ ተጽዕኖን መፍጠር፣ ሰውን ማሳመን፣ ይሄን ሁሉ ራስ መተማመን ይሄንን ዴቨሎፕ እያደረጉ ያልመጡ ልጆችን እዚህ ጋር በአንድ የመለወጥ ራሱ በጣም ብዙ ድካም አለው። የተወሰነ መቅረፍ ብንችልም።
እርስዎ በተማሩበት ጊዜ ዶክተር መሰረት የነበሩ ሴት ተማሪዎች፣ አሁን ያሉ ሴት ተማሪዎች ለምንድን ነው አሁን ችግሩ የባሰው? መጀመሪያ አነጻጽሩልኝ። ያን የነበራችሁ ሴት ተማሪዎች እርስዎ ከሚያውቁት የራስዎትን ተሞክሮ ነው የጠየቅኩት ያለሁት እና አሁን ለምን እንደ አይነት ነገሮች በብዛት ይታያሉ?
በመጀመሪያ ደረጃ እኛ ስንማር የሴት ተማሪዎች ቁጥር በጣም ትንሽ ነን። አሁን እኔ ግራጁዌት ሳረግ በመጀመሪያ 8 ነን በዩኒቨርሲቲ ውስጥ ግራጁዌት ያደረግ ነው። ሴት
ከየት ዩኒቨርሲቲ ነው?
ሀዋሳ ኮሌጅ ነበር። ዲፕሎማ ነው መጀመሪያ ግራጁዌት ያደረግኩት። አሁን
መቼ ነው ይሄ?
በ1984 በኢትዮጵያ አቆጣጠር። አሁን አንድ ቁጥሩ በጣም ጨምሯል። አሁን እኛ ጋር ወደ 35% ሴት ተማሪዎች አሉን ከአጠቃላይ።
ከስንት ሺህ ማለት ነው?
ከ13000 ተማሪ ወደ 4500 ምናምን አካባቢ ሴቶች አሉን። እና የቁጥሩ መብዛት ነው አንዱ። ግን እኔም ተማሪ ሆኜ ነበረ ችግሩ ነበረ በትክክል እኔ ራሱ ጓደኛ የገጠማት ችግር በደንብ የማውቀው ችግር አለ። እና ችግሩ የለም ማለት ሳይሆን ያኔ ትንሽ ስለነበሩ እንዲህ የመውጣቱ እንዲህ ህብረተሰቡ ሌላው ማህበረሰብ በጣም የማወቁ እድል ትንሽ ይቀንስ ነበር። አሁን ደግሞ ቁጥራቸው መብዛቱ ብዙ መሆናቸው ነገሩም ያው ልክ እንደ ፖፑሌሽኑ ነው ያው በፐርሰንት ስንወስደው የሚበዛው እና እሱ ነው አንዱ እንጂ ችግሩ የለም ያኔ ማለት አይቻልም። ግን ያኔ ድሮ ማለት እኔ የማየው ነገር በጣም መፍራት ነበረው ሴቱ መፍራት ነው። አሁን ከዘመኑ ከቴክኖሎጂው ከመናምኑ ጋር ይሄ ምንድነው ቴክኖሎጂን ለመልካም ነገር እንደመጠቀም ለሌላ የመጠቀም ነገሮች አሁን ጨምረዋል ብዬ ብል አሁን የፌስቡክ የተለያዩ ፊልሞችን ማየት የሚገፋፋቸውን ነገር ማድረግ አሁን ጨምሯል። ድሮ ሞባይል የለም፣ ስልክ የሚደውልልን የለም፣ ሜሴጅ የሚልክልን የለም፣ ፊልም የምናየው ነገር የለም። ሞር ወደ አካዳሚክ ትኩረት እናደርግ ነበር። ቴክኖሎጂውም አሁን የጨመረው ምክንያት አጠቃቀሙን አለማወቅ አላስፈላጊ ነገር ውስጥ እንዲገቡ አድርጓቸዋል ብዬ ይላሉ። ይሄንንም ቴክኖሎጂውን እንዴት መጠቀም እንዳለባቸው የተለያየ ከታች ጀምሮ አሁን አንዱ ነገር እኔ ልል የምፈልገው ዩኒቨርሲቲ ሲገቡ ብቻ ሳይሆን እንደዚህ አይነት ስራዎች መጀመር ያለባቸው ከታች፣ ምክንያቱም አሁን ሁሉ ነገር ወደ ታች ወርዷል።
ምን ማለት ነው ወደ ታች ወርዷል?
ድሮ ለምሳሌ ግንኙነት፣ ወንድና ሴት ግንኙነት የሚጀመርበት እድሜና አሁን ሳይሆን እኔ ከራሴ ልምድ ከማየው ድሮ
ጾታዊ
ግንኙነት የሚጀመርበት እድሜ አሁን ቀንሷል እኛ ሀገር። ምክንያቱም እያየን ነው እየኖርንበት ስለሆነ እያየነው ነው። እኛ ዩኒቨርሲቲ ከተመረቅን በኋላ ወይ ዩኒቨርሲቲ ውስጥ ተማሪ ሆኖ ነው ድሮ ሴት ተማሪ ጾታዊ ግንኙነት የሚጀምረው። አሁን ግን ሀይ ስኩል ላይ በጣም እየተደረገ ነው ያለው። ኢቭን ከአንድ እስከ ስምንት ይሄ ሰባተኛ ክፍል ከአምስት ያክፍል በላይ እስከ ስምንት ያሉት እየጀመሩ ያሉበት ነገር ስላለ ስራዎች ያው ይሄን ተጠቀሙ እንዲተከላከሉ ሳይሆን እንዴት ማኔጅ ማድረግ እንዳለባቸው ከዚህ ከ 12 ዓመት ምናምን ጀምሮ እየተነገራቸው እያወቁ ቢመጡ ዩኒቨርሲቲ ላይ ያለው ነገር የመቀነስ ነገር ይኖረዋል ብዬ እላለሁ።
ከአሜሪካ ኤምባሲ የምታገኙት ድጋፍ ምንድን ነው? አሁን ለምሳሌ ሴሚናር እየሰጣችሁ ነው ያላችሁት። በአሜሪካ ኤምባሲ በስልጣን ተዋረድ ሁለተኛ የሆኑት እንደ ምክትል አምባሳደር የሚቆጠሩት የሚስተር ፒተር ብሮማንም እዚህ ይገኛሉ እና ምንድን ነው ያገኛችሁት ድጋፍ?
ከአሜሪካ ይህን ስልጠና ስናዘጋጅ ለአንደኛ ዓመት ሴት ተማሪዎች ባሉን ካምፓሶች ነው ለተመረጡ ሴት ተማሪዎች ነው እያካሄድን ያለ ነው። ስልጠናው ምንና ምን ላይ ነው? የህይወት ተሞክሮ ይሄ ላይፍ ስኪል ትሬኒንግ የሚባለው እና ሌላው ደግሞ የልምድ ልውውጥ ሁለቱ ፕሮግራም ነው። እና 75% የስልጠናው በጀት በአሜሪካ ኤምባሲ 25% ደግሞ በወሎ ዩኒቨርሲቲ እንደሚሸፈን ነው የጻፍ ነው። እና ያንን ወሎ ዩኒቨርሲቲ አሜሪካ ኤምባሲ ሁለቱም በጋራ ነው ለማለት ገንዘብ የመደቡልን እና ትሬኒንጉን ከእንደገና ስልጠናውን ራሱ እያደረግን ያለ ነው። እኛ ጋር ስታፍ አሜሪካ ያለች እሷና እኛም የወሎ ዩኒቨርሲቲ ስታፍ በጋራ በመሆን ነው እያዘጋጀንን ያለ ነው።
ዶክተር መሰረት ግርማ በወሎ ዩኒቨርሲቲ የስርዓተ ጾታ ኤች አይ ቪ ኤድስ እና ልዩ ፍላጎት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም በጣም ነው አመሰግነው።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአውሮፓውያን የቀን ቆጠራ ስሌት መሰረት እንዲህ እንደ ዛሬው በየአመቱ ሜይ 3 ቀን የሚታሰበው የዓለም የፕሬስ ነጻነት ቀን የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም ማህበረሰብ ዘንድ ስለ መገናኛ ብዙሃን ነጻነት አስፈላጊነት ያለውን ግንዛቤ ከፍ ለማድረግ የታለመ ነው። በያዝነውም ዓመት ዩኔስኮ የመገናኛ ብዙሃን ነጻና ከሌሎች ተጽዕኖ ውጪ መሆን ለሰው ልጆች እድገትና ልማት ወሳኝ መሆኑን ለማሳየት በያዘው ውጥን ይህንኑ አመላክቷል። በዚህ ሁከት በበዛበትና ዓለም አቀፍ ትብብርና እርምጃዎችን የሚጠይቁ አዳዲስ ፈተናዎች ጨምሮ በዓለም ዙሪያ ልዩ ልዩ ለውጦች እየታዩ እንዳሉበት ሁነኛ መረጃ ከመቼውም ይልቅ እንዲህ እንዳሁኑ እጅግ አስፈላጊ የሆነበት ጊዜ የለም ያሉት የድርጅቱ ዋና ዲሬክተር ኤርና ብሮኮቫ የመገናኛ ብዙሃን ነጻነት የተጠበቀበት ምህዳር የሕዝብ መብት መጠበቁን የሚያረጋግጥ በትክክል የሚሰራ ስርዓት መኖርን ይጠይቃል ብለዋል። ባለፉት ጥቂት ዓመታት በሁሉም የዓለም ክፍሎች የኢንተርኔት አገልግሎት ነጻነትን ጨምሮ በአጠቃላይ የመገናኛ ብዙሃን ነጻነት በመንግስታዊም ሆኑ መንግስታዊ ባልሆኑ ኃይሎች በእጅጉ ተባብሶ ተዘግቧል ይላል ርዕሰ አንቀጹ በማብራሪያው። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በዓለም ዙሪያ የተለያዩ አገሮችን የዜጎች የሰብአዊ መብት አያያዝ አስመልክቶ ባወጣው ባለፈው ዓመት ዘገባው መንግስታት የዜጎችን መሰረታዊ የንግግርና የመሰብሰብ ነጻነት፣ ጋዜጠኞች መንግስትን የሚተቹ ወይም የሚያጋልጡ ጽሑፎች በመጻፋቸው ብቻ ለእስር የተዳረጉባቸውን ጨምሮ አገሮች በተለያዩ መንገዶች የዜጎችን መብት በስፋት መጣሳቸውን ዘርዝረዋል። እንደ ዘገባውም ዝርዝር የዜጎችን መብት ለመጣስ አንዳንዶቹ አዳዲስ ህጎችን ሲያወጡ፣ ሌሎቹ የቀደሙ ህጎቻቸውን አሻሽለው ወይም አጠናክረው አሻሚ ቃላት፣ ሐረግና ትርጓሚዎችን በመጠቀም ጋዜጠኞችን ለማዋከብ ለእስርና ነጻነትን ለመገደብ ሲጠቀሙበት መስተዋሉን በጸረ ሽብር ስም የወጡ ህጎችን ጨምሮ መብቶችን ለመጣስ መዋላቸውን ይኸው ዓመታዊው የውጭ ጉዳይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብት አያያዝ ዘገባ ማመልከቱን ያስረዳል። ርዕሰ አንቀጹ በዲሞክራሲ ሂደት ላይ አደጋ መደቀን ብቻ አይደለም ሲሉም ለዚሁ ዓመታዊ የሰብአዊ መብት አያያዝ ዘገባ መግቢያ የጻፉትን የውጭ ጉዳይ ሚኒስትር ጆን ኬሪን የጠቀሰው የዕለቱ ርዕሰ አንቀጽ ነጻ ፕሬስና ነጻ ማህበረሰብ የሚያብብና የሚበለጽግ ዲሞክራሲ መረጃ ቦይና እንደ ሕይወት ሰጪ ደም ናቸው ያሉትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አንዳንድ አጠራጠር ያሉ መረጃዎችን እናካፍላችሁ። ከምንዛሪ እንነሳ። ዛሬ አንድ የዩናይትድ ስቴትስ ዶላር 21 ብር ከ55 ሳንቲም ተመንዝሯል። የመሸጫ ዋጋ አንድ የዩናይትድ ስቴትስ ዶላር 21 ብር ከ55 ሳንቲም ነው። ይሄ ማለት እርሶ ዶላር ካሎት ባንክ የሚገዛውት በ21 ብር ከ55 ሳንቲም ነው። እርሶ ዶላር ከፈለጉ ደግሞ ለባንክ መክፈል ያለቦት 21 ብር ከ65 ሳንቲም ነው። አንድ የአውሮፓ ዩሮ 24 ብር ከ76 ሳንቲም ተመንዝሯል። አንድ የእንግሊዝ ፓውንድ 31 ብር ከ18 ሳንቲም ተመንዝሯል። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ ሐሙስ ሚያዝያ 27 2008 ዓመተ ምህረት አዲስ አበባን ጨምሮ በመላ ሀገሪቱ አብዛኞቹ አካባቢዎች ዝናብ ይኖራል። ከፍተኛ ሙቀቷ የአዲስ አበባ 24 ዲግሪ ሴልሽየስ ነው። ዝቅተኛ ሙቀቷ ደግሞ 15 ዲግሪ ሴልሽየስ ይሆናል። በኢትዮጵያ ከፍተኛው ሙቀት የሰመራው 38 ዲግሪ ሴልሽየስ ሲሆን የሰመራው ከፍተኛ ማለት ነው። ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 11 ዲግሪ ሴልሽየስ ይሆናል። ዕለቱን በታሪክ ውስጥ መለስ ብለን ከተመለከትን ልክ የዛሬ 39 ዓመት በ1971 ዓመተ ምህረት ማርጋሬት ታቸር የእንግሊዝ ጠቅላይ ሚኒስትር ሆነው ተመረጡ። የመጀመሪያዋ የእንግሊዝ ሴት ጠቅላይ ሚኒስትር ሆኑ። ልክ የዛሬ 236 ዓመት በ1772 ዓመተ ምህረት የአሜሪካ የጥበቦችና የሳይንስ አካደሚ ተመሠረተ። የዛሬ 63 ዓመት በ1945 ዓመተ ምህረት ማለት ነው ድንቁ አሜሪካዊ ጋዜጠኛና ደራሲ ኤርንስት ሄሚንግዌይ ዘ ኦልድ ማን ኤን ዘ ሲ ሽማግሌውና ባህሩ ለሚባለው ኖቨል ወይም ታሪኩ አጭር ታሪኩ የፑሊትዘር ሽልማትን ተሸልሟል። እንዲሁም ልክ የዛሬ 26 ዓመት በ1982 ዓመተ ምህረት ላትቪያ ከ15ቱ የሶቪየት ኅብረት ግዛቶች አንዷ ማለት ነች፣ ፓርላማዋ ከሶቪየት ኅብረት ለመውጣት ወሰነ። ሌሎችም ዘርዘር ያሉ ክንዋኔዎች የተካሄዱበት ዕለት ነው ዛሬ። አሁን አጠር አጠር ላሉ የሰዓቱ ማጠቃለያ ዜና አዳነችን ጋብዛለሁ።
የኬንያ ፖሊሶች እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት ያለው ቡድን አሸባሪ ሴራን አክሽፈናል ብለዋል። ቡድኑ ሰላማዊ ኬንያውያን ለመግደል ሰፊ ጥቃቶች ለማካሄድ አቅዶ ነበር ብለዋል ፖሊሶቹ። ተጠርጣሪዎቹ አንትራክስ የተባለውን የስነ ፍጥረት ንጥረ ነገርን በመጠቀም ጥቃት ለማካሄድ አቅደው የነበሩ የሕክምና ባለሙያዎች እንደሚገኙባቸው ተዘግቧል። በምስራቅ አፍሪቃ የሽብር መረብ አሉበት በሚል ክስ በሕክምና ሙያ ልምምድ ላይ የነበረው አብዲ አሊና ባለቤቱ እንዲሁም ጓደኛዋ በፖሊስ ተይዘዋል። የአውሮፓ ህብረት ኮሚሽን አውሮፓ ውስጥ የተከሰተውን ከባድ የስደተኞች ቀውስ ለመፍታት እቅድ አውጥቷል። ከእቅዶቹ አንዱ የአውሮፓ ሀገሮች የተወሰኑ ስደተኞች እንዲቀበሉ፣ ካልተቀበሉ ግን በገንዘብ ቅጣት እንዲከፍሉ መደንገግን ያቅፋል። ከመጀመሪያውኑ ስደተኞችን አንቀበልም ያሉት የማዕከላዊና የምስራቅ አፍሪካ ሀገሮች ወዲያውኑ እቅዱን ተቃውመዋል።
ክብራትና ክብራና አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች።
በምሽቱ ፕሮግራም ዋና አዘጋጅ ሰለሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳኝ ፍሳዬና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
ከሰዓታችን ፍጻሜ ድረስ ከአለማየሁ እሸቴ ጋር እንተዋችሁ። ችግርሽ በእኔ አልፏል። መልካም ምሽት።
ታርግሽ ተጽፏል እንደ ልብ እሹኝ ችግርሽ